the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 26 2013 ዓ.ም ዝግጅታችን ጀመረ። በነገው ዕለት አዲስ አበባ እንደሚገቡ የሚጠበቁት የዩኤስአይዲ አስተዳዳሪ ሳማንታ ፓወር የተሟላና ያልተገባ ሰብአዊ ተደራሽነት እንዲፈቀድ ግፊት ማድረግ አንዱ የጉዟቸው ዓላማ መሆኑን ገለጹ። የኢትዮጵያ መንግስት ባለስልጣናት በሌላ በኩል በሱዳን በኩል መስመር እንዲከፈት የሚደረግ ያሉትን ጫና እያወገዙ ነው። ሙሉ ዘገባውን በአብይ ርዕስ ታዳምጣላችሁ።
ከተኩስ አቁሙ በኋላ አማራ ክልልን ከወረረ በኋላ ያለው ነው ያወራሉ። በአሸባሪው ህወሓት ምክንያት በክልላችን ከ200,000 በላይ ተፈናቃዮች አሉ።
የአማራ ክልል መንግስት የኮሙኒኬሽን ጉዳዮች ዳይሬክተር አቶ ግዛቸው ሙሉነህ ናቸው። ይህንንም ዘገባ ቆየት ብሎ ታደምጡታላችሁ። ከአፋር ክልል ዞን አራት አካባቢ የተፈናቀሉ ሰዎች ቁጥር ወደ 75,000 ደርሷል ተባለ። እነዚህንና ሌሎች ቅንብሮችን በምሽቱ ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታየ ነኝ። በነገው ዕለት አዲስ አበባ እንደሚገቡ የሚጠበቁት የዩኤስኤአይዲ አስተዳዳሪ ሰማንታ ፓወር የጉዟቸው ዓላማ በትግራይ ክልል ረሃብን ለመከላከል የተሟላና ያልተገደበ ሰብአዊ ተደራሽነት እንዲፈቀድ በኢትዮጵያ መንግስት ላይ ግፊት ለማድረግ እንደሆነ አስቀድመው አስታውቀዋል። ይሁንና የሚያደርጉት ግፊት ስለሚያካትታቸው ነጥቦች የተባለ ነገር የለም። የኢትዮጵያ ባለስልጣናት በበኩላቸው በትዊተር አድራሻቸው ባሰፈሩት ጽሑፍ ስለ ሰማንታ ፓወር ጉብኝት ባይገልጹም በሱዳን በኩል የሰብአዊ ድጋፍ መተላለፊያ መስመር እንዲከፈት የሚደረግ ያሉትን ጫና በጽኑ ተቃውመዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ጫናውን ግልጽ የሆነ የተንኮል ወጥመድ ሲሉ ገልጸውታል። በሌላ በኩል ራሱን የትግራይ መከላከያ ኃይል በማለት የሚጠራው ኃይል መሪ እንደሆኑ የሚነገርላቸው ጀነራል ጻድቃን ገብረተንሳይ በአማራና በአፋር ክልሎች በኩል ጥቃት የከፈቱት ትግራይ የተዘጉባትን በሮች ለመክፈትና የትግራይ መንግስት ብለው በገለጹት አካል የተቀመጡ ቅድመ ሁኔታዎችን የኢትዮጵያ መንግስት እንዲቀበል ጫና ለማሳደር መሆኑን አስታውቀዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በተባበሩት መንግስታት ድርጅት የዘር ማጥፋት ጉዳይ ልዩ አማካሪ የሆኑት አሊስ ዋይሪሙ ኢንዴሪቱ በኢትዮጵያ የቀጠለውና የተባባሰ የሚሄደው ዘር ተኮር ግጭት አሳስቦኛል ሲሉ አስታወቁ። የመንግስታቱ ድርጅት ባወጣው መግለጫ ኢንዴሪቱ የትግራይ ክልልን ጨምሮ በአፋር፣ ሶማሌ፣ ኦሮሚያና አማራ ክልሎች የሚፈጸሙ ከፍተኛ የሰብአዊ መብት ጥሰት ክሶች እያሳሰባቸው መሆኑን አስታውቋል። የመግለጫውን ይዘት የተከታተለችው ስመኝሽ የቆየ ዝርዝሩን ይዛለች።
በተባበሩት መንግስታት ድርጅት ልዩ የዘር ማጥፋት አማካሪ የሆኑት አሊስ ዋይሪሙ ኢንዴሪቱ በሰሜን ኢትዮጵያ ትግራይ ክልል ግጭት ከተቀሰቀሰበት ጊዜ አንስቶ ጾታዊ ጥቃትን፣ ህጻናትን ለውትድርና ማሰማራት፣ ጅምላ እስሮች፣ በተለያዩ አካላት የሚፈጸሙ ዘርን መሰረት ያደረጉ ግድያዎችን ያካተቱ ከፍተኛ የሰብአዊ መብት ጥሰቶችና እንግልቶችን የያዙ ሪፖርቶች እየደረሷቸው መሆኑን አስታውቀዋል። ልዩ አማካሪዋ በሀገሪቱ ውስጥ እየተሸረሸረ የሄደውን የህግ የበላይነት መጥፋት አውግዘው የሰብአዊ መብቶች ጉባኤ በትግራይ ክልል እየደረሰ ያለውን ግጭትና የሰብአዊ መብት ጥሰት እንዲቆም የጠየቀውን ጥያቄ እንዲፈጸም ጥሪ ማቅረባቸውን ድርጅታቸው ያወጣው መግለጫ አስታውቋል። መግለጫው አክሎ ልዩ አማካሪዋ በተለያዩ የፖለቲካ አመራሮችና የትጥቅ ትግል አራማጆች የሚወጡ ግጭት አባባሽ ንግግሮች ማውገዛቸውን የገለጸ ሲሆን በተለይ በትግራይ ያለውን ግጭት ለመግለጽ እንደ ካንሰር፣ ሰይጣንና አረም የመሳሰሉ ክብርን የሚነኩና ሰውነትን የሚያዋርዱ ቃላቶችን መጠቀም እጅግ አሳሳቢ መሆናቸውን ማብራራታቸውን ገልጿል። በተለይ በማህበራዊ ትስስር ገጾች የሚስተጋቡ የጥላቻ ንግግሮች በሀገሪቱ ውስጥ ያለውን የዘር ግጭት በማባባስ ረገድ አሳሳቢ ሁኔታ ላይ መድረሱን የገለጹት የመንግስታቱ ድርጅት ልዩ አማካሪ ሀገሪቱ አሁን ባለችበት በዘር ግጭት የተወጠረ የፖለቲካና ማህበራዊ ሁኔታ ውስጥ የሚደረጉ እንደዚህ አይነት እንቅስቃሴዎች ማህበረሰቦችን ይበልጥ የሚያራርቅ አደገኛ አካሄድ ነው ማለታቸው በመግለጫው ተካቷል። የሰብአዊ መብት ጥሰቶቹን የሚፈጽሙ ተጠያቂ መሆን እንዳለባቸው አበክረው የገለጹት ልዩ አማካሪዋ ይህንና ለማድረግ ኢትዮጵያ ባለም አቀፍ ህጉ መሰረት ልትከላከለው ግዴታ የተጣለባትን ወንጀሎች እንዲባባሱ ያደርጋል ሲሉ አስጠንቅቀዋል። ጉዳዩ የሚመለከታቸው በቀጠናው የሚገኙና ሌሎች ያለም አቀፉ ማህበረሰብ አባላትም በሀገሪቱ ከለላ ለሚያስፈልጋቸው ሰዎች ጥበቃ በማድረግ ረገድ ያላቸውን ሚና እንዲያጠናክሩም ጥሪ አቅርበዋል። በተለይ የአፍሪካ ህብረት የዘር ግጭቱንና ያንን መሰረት ያደረጉ ግድያዎችን ለማስቆም አስፈላጊውን እገዛ ሊያደርግ እንደሚገባው ማሳሰባቸውን መግለጫው አስታውቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። ኢትዮጵያንና ሱዳንን በሚያዋስነው ድንበር ላይ በሚገኝ ወንዝ ውስጥ ባለፈው ሳምንት የሱዳን ከሰላ ክፍለ ሀገር ባለስልጣናት ከ40 የሚበልጡ ሰዎች አስከሬኖችን አግኝተዋል ሲሉ አንድ የሱዳን ባለስልጣን መናገራቸው ተዘገበ። አስከሬኖቻቸው የተገኙት ሰዎች ከትግራይ ክልል ውጊያ የሸሹ መሆናቸው የታወቀ ነው ያለው ዘገባው፣ አንዳንዶቹ በጥይት የተመቱ ወይም እጆቻቸው ወደ ኋላ የታሰሩ ናቸው ብሏል። ሱዳን የድንበር አካባቢ ሐምዳየት በሚገኘው ማህበረሰብ ውስጥ የሚሰሩ 2 ኢትዮጵያውያን የጤና ሰራተኞች ተከዜ ወንዝ ውስጥ አስከሬኖች ተንሳፈው አይተናል በማለት እንዳረጋገጡ አሶሺየትድ ፕሬስ ዘግቧል። አንድ የኢትዮጵያ መንግስት የትዊተር ገጽ ላይ ዛሬ የወጣ ጽሑፍ በበኩሉ አስከሬኖች ወንዝ ውስጥ ተገኝተዋል የተባለው የትግራይ ኃይሎች ውስጥ ያሉ ፕሮፓጋንዲስቶች የሐሰት ዘመቻ ነው ብሏል። የዩናይትድ ስቴትስ የጦር ኃይል በሶማሊያ አልሸባብ ላይ የአየር ጥቃት አድርሷል። የዩናይትድ ስቴትስ የጦር ሰራዊት በሶማሊያ የአልሸባብ ታጣቂዎች ላይ በድጋሚ የአየር ጥቃት ማካሄዱን አረጋግጧል። 2 ሳምንት ባልሞላ ጊዜ ውስጥ ይህ 3ኛው የአየር ጥቃት መሆኑ ነው። በማዕከላዊ ጉልሙዱድ ክፍለ ግዛት ቄካድ በሚባል አካባቢ ትናንት እሁድ የአየር ጥቃቱ የተፈጸመው የሶማሊያ መንግስት ኃይሎችን ለመርዳት መሆኑን የዩናይትድ ስቴትስ የጦር ኃይል አስታውቋል። ቀደም ብሎ የሶማሊያ መንግስት ባወጣው መግለጫ የአየር ጥቃቱ የተካሄደው የፌዴራል ኃይሎችና በዩናይትድ ስቴትስ የሰለጠኑ ወታደሮች ከታጣቂዎቹ ጋር እየተዋጉ በሚገኙበት አካባቢ መሆኑን አስታውቆ ነበር። ይሁንና የቆሰሉ ወይም የተገደሉ ታጣቂዎች ስለመኖራቸው በዝርዝር የተገለጸ ነገር የለም። የሶማሊያ የማስታወቂያ ሚኒስቴር ባወጣው መግለጫ በዚህ ጥቃት አልሸባብ በሶማሊያ ሕዝብ ላይ ጥቃት ለመሰንዘር አቅሙ በከባዱ ተመቷል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግብጽ ውስጥ 8 የጦር ሰራዊት ወታደሮች በጸረ ሽብርተኛ ውጊያ ላይ መገደላቸው ተገልጿል። የጦር ሰራዊቱ ባወጣው መግለጫ እንዳለው አብዛኛው ውጊያ የተካሄደው ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ተባባሪ ቡድኖች በሚንቀሳቀሱበት ሰሜናዊ የሲናይ አካባቢ ነው። ከ700 በላይ ፍልሰተኞች ሜዲትራኒያን ባህር ላይ እርዳታ ሰጪ መርከቦች ደርሰውላቸው እንዳተረፏቸው ተገለጸ። ባለፉት ቅዳሜና እሁድ በደካማ ጀልባዎች ላይ የተሳፈሩ ከ700 የሚበልጡ ፍልሰተኞች በባህሩ ሊቢያና ማልታ ጠረፍ አካባቢ እርዳታ ለመስጠት ባህሩን የሚቃኙ መርከቦች ደርሰው ሕይወታቸውን እንዳተረፉ ነው የተዘገበው። በኮቪድ-19 ዜናዎች ዩናይትድ ስቴትስ ውስጥ ዴልታ የሚባለው የኮሮና ቫይረስ ልውጡ ዝርያ ስርጭት እየጨመረ መሄዱ አስቸጋሪ የስቃይ እና የችግር ወቅት ደቅኖብናል ሲሉ ከፍተኛው የተላላፊ በሽታዎች አዋቂው ዶክተር አንቶኒ ፋውቺ ተናገሩ። የፕሬዝደንት ጆ ባይደን የጤና ጉዳዮች ከፍተኛ አማካሪው ዶክተር ፋውቺ ትናንት በኤቢሲ ቴሌቪዥን ላይ ቀርበው በሰጡት ቃል ሁኔታው እየከፋ ነው የሚሄደው ብለው ለዚህም ምክንያቶቹ መከላከያውን ክትባት አንከተብም ያሉት በሚሊዮኖች የተቆጠሩ ሰዎች ናቸው ብለዋል። ባለፉት ሳምንታት በቫይረሱ የሚያዙት ሰዎች ቁጥር በከፍተኛ ደረጃ ማሻቀቡን ተከትሎ ሳይከተቡ የቆዩ አንዳንድ ሰዎች ለመከተብ እያሰቡ መሆናቸውን የተገለጸው። ይሁን እንጂ አሁንም ብዙ ሚሊዮኖች የጤና ባለስልጣናት ውትወታቸውን የቀጠሉ ቢሆንም የተለያዩ ምክንያቶችን በመስጠት የፈለገውን ቢሆን አልከተብም ማለታቸውን ቀጥለዋል። አሜሪካውያን ክትባቱን እንዲወስዱ በየቀኑ እየተማጸኑ ያሉት ዶክተር አንቶኒ ፋውቺ ብትከተቡ ራሳችሁን ከከባድ ህመምና ከሞት ትታደጋላችሁ፣ ቫይረሱ እንዲዛመት እድል የሚሰጡት ያልተከተቡት ሰዎች ናቸው ብለዋል። ባለፉት 6 ሳምንታት በሀገሪቱ ካለፈው የካቲት ወር ወዲህ ባልታየ መጠን በየቀኑ 70,000 አዲስ ተጋላጮች እየተመዘገቡ ሲሆን አንዳንድ የኮቪድ-19 ወረርሽኝ ተከታታዮች በበኩላቸው በዚህ አሁን በገባው የአውሮፓውያን ነሐሴ ወር ውስጥ ዴልታ ዝርያው በይበልጥ እየተዛመተ ሲሄድ በየቀኑ ከ140,000 እስከ 300,000 ሰዎች ሊያዙ እንደሚችሉ ተንብየዋል። ባለፈው ሳምንት ኦማን ጠረፍ ላይ በአንድ የነዳጅ ጫኝ መርከብ ላይ ለደረሰው የድሮን ጥቃት ተጠያቂዋ ኢራን ነች ሲሉ ዩናይትድ ስቴትስ እና ብሪታንያ ከሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ ጥቃቱን ኢራን እንደፈጸመች እርግጠኛ ነን ብለዋል። ኢራን በክልሉ ዙሪያ የታጠቁ ሰው አልባ ድሮኖችን ማሰማራቱን አባብሳ ቀጥላለች በማለትም የውጭ ጉዳይ ሚኒስትሩ ወንጅለዋል። በሰሜናዊው የአረቢያ ባህር አካባቢ ላይ በመርከቡ ላይ የተፈጸመው ጥቃት ያላንዳች ምክንያት የተሰነዘረ ጥቃት ነው ብለዋል የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር። ለዚህ ጥቃት መሰጠት ስላለበት ምላሽ ከአጋሮቻችንና ከመካከለኛው ምስራቅ መንግስታት ጋር እየተመካከርን ነን ያሉት የውጭ ጉዳይ ሚኒስትሩ ምላሽ ይሰጣል ሲሉ አክለዋል። የብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብን በበኩላቸው ኢላማ ይዞ ሆን ተብሎ የተፈጸመ ጥቃት መሆኑን እናምናለን፣ ኢራን በዚህ አድራጎቷ የዓለም አቀፍ ሕግ ጥሰት ፈጽማለች ብለዋል። በመርከቡ ላይ ለደረሰው ጥቃት ኃላፊ ነኝ ያለ ወገን የለም። የኢራን የውጭ ጉዳይ ሚኒስቴርም ውንጀላውን አስተባብሏል። የዩናይትድ ስቴትስ የመወሰኛ ምክር ቤት አባላት በሁለቱም ፓርቲዎች ህብረት የ1 ትሪሊዮን ዶላር የመሰረተ ልማት ወጪ እቅድ አቅርበዋል። ገንዘቡ እየተበላሹ ያሉ መንገዶችን እና ድልድዮችን ለመጠገንና በመላ ሀገሪቱ የብሮድባንድ ኢንተርኔት አገልግሎት ለማስፋፋት የሚውል መሆኑ ታውቋል። በመጨረሻም የቶኪዮ ኦሊምፒክስ ውድድሮች ቀጥለዋል። የአትሌቲክስ ውድድሮች ላይ አፍሪካውያን የሩጫው ዘርፍ ገናና መሆናቸውን ዳግም አሳይተዋል። በ10,000 ሜትር ወርቁን እጇ ያስገባችው ኢትዮጵያም 1 የብርና 1 የነሐስ ሜዳሊያ ጨምራ የሜዳሊያ ቁጥሯን 3 አድርሳለች። ዜናውን ያደረሰን ሀብታሙ ስዩም ነው። በሁለተኛው አጋማሽ እነዚህንና ሌሎችንም ዜናዎች በስፖርት ፕሮግራሙ ይዞ ይመለሳል። ጠብቁት። ለዜናው የተመደበው ክፍለ ጊዜ በዚሁ ተጠናቀቀ።
ከአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ በ 13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 26 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናሰማችሁ። በነገው ዕለት አዲስ አበባ እንደሚገቡ የሚጠበቁት የዩኤስአይዲ አስተዳዳሪ ሳማንታ ፓወር በትግራይ ክልል ረሃብን ለመከላከል የተሟላና ያልተገደበ ሰብአዊ ተደራሽነት እንዲፈቀድ በኢትዮጵያ መንግስት ላይ ግፊት ማድረግ የጉዟቸው ዓላማ እንደሆነ አስቀድመው ገልጸዋል። ይሁንና የሚያደርጉት ግፊት ስለሚያካትታቸው ነጥቦች እስካሁን የተባለ ነገር የለም። የኢትዮጵያ ባለስልጣናት ግን በትዊተር ገጻቸው ባሰፈሩት ጽሑፍ ስለ ሳማንታ ፓወር ጉብኝት ባይገልጹም በሱዳን በኩል የሰብአዊ ድጋፍ መተላለፊያ መስመር እንዲከፈት የሚደረግ ያሉትን ጫና በጽኑ ተቃውመዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ጫናውን ግልጽ የሆነ የተንኮል ወጥመድ ነው ሲሉ ገልጸዋል። በሌላ በኩል የትግራይ መከላከያ ኃይል በማለት የሚጠራው ኃይል መሪ እንደሆኑ የሚነገርላቸው ጄኔራል ጻድቃን ገብረ ተንሳይ በአማራና በአፋር ክልሎች በኩል ጥቃት የከፈቱት ትግራይ የተዘጉባትን በሮች ለመክፈትና የትግራይ መንግስት ብለው በገለጹት አካል የተቀመጡ ቅድመ ሁኔታዎችን የኢትዮጵያ መንግስት እንዲቀበል ጫና ለማሳደር መሆኑን ገልጸዋል። ኬኔዲ አባተ በዚህ ላይ ዘገባ አለው።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID አስተዳዳሪ ሳማንታ ፓወር ነገ ሐምሌ 27 ለሥራ ጉብኝት አዲስ አበባ እንደሚገቡ ይጠበቃል። ሳማንታ ፓወር ኢትዮጵያን የሚጎበኙበት ዋናው ምክንያት በትግራይ ክልል ረሃብን ለመከላከል የተሟላና ያልተገደበ ሰብአዊ ተደራሽነት እንዲፈቀድ በኢትዮጵያ መንግስት ላይ ግፊት ለማድረግ እንደሆነ እርሳቸው የሚመሩት ተቋም ከቀናት በፊት ባወጣው መግለጫ አስታውቋል። ካለፈው ቅዳሜ ጀምሮ በሱዳን ጉብኝት በማድረግ ላይ የሚገኙት ፓወር ወደ ኢትዮጵያ ከመግባታቸው በፊት ታዲያ የተለያዩ የኢትዮጵያ መንግስት ተቋማትና ባለስልጣናት በማህበራዊ ድረገጾቻቸው በቀጥታም ይሁን በተዘዋዋሪ ከእርሳቸው ጉብኝት ጋር ሊያያዙና የመንግስትን አቋም ሊያንጸባርቁ የሚችሉ መልእክቶችን በማስተላለፍ ላይ ናቸው። የዩኤስኤአይዲ መግለጫ ያልተገደበ ተደራሽነትን ለማረጋገጥ በመንግስት ላይ የሚደረገው ግፊት ስለሚያካትታቸው ነጥቦች ያለው ነገር ባይኖርም የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ሐምሌ 24 በትዊተር አድራሻቸው ላይ ባሰፈሩት ጽሑፍ ኢትዮጵያን ከሱዳን ጋር በሚያዋስናት በምዕራብ የሀገሪቱ ክፍል የሚገኘው መስመር እንዲከፈት ጫናዎች መኖራቸውን ጠቁመዋል። አምባሳደር ሬድዋን ስለ ሳማንታ ፓወር ጉብኝት ያሉት ነገር ባይኖርም በምዕራብ በኩል መተላለፊያ መስመር እንዲከፈት የሚደረገውን ጫና ግልጽ የሆነ የተንኮል ወጥመድ ሲሉ ነው የገለጹት። በደቡብና በምስራቅ በኩል ለሰብአዊ ድጋፍ መተላለፊያ መስመሮች ክፍት መሆናቸውንም የጠቆሙት አምባሳደር ሬድዋን ጂኦፖለቲካዊ ፍላጎቶች፣ ግጭት፣ የሰብአዊ እርዳታ ጉዳይ፣ የተሸሸጉ የጦር መሳሪያዎች ፍሰትና የተቀናጀ ዓለም አቀፍ ግፊት ግጭቱን እያባባሱ ነው ብለዋል። ከአምባሳደር ሬድዋን ሐሳብ ጋር ተመሳሳይነት ያለው ጽሑፍ ትናንት በትዊተር አድራሻቸው ያሰፈሩት የሰራተኛና ማህበራዊ ጉዳዮች ሚኒስትር ኤርጎጌ ተስፋዬም እንዲሁ በሱዳን በኩል መስመር እንዲከፈት የሚደረግ ያሉትን ጫና አውግዘዋል። ሚኒስትሯ በአማራና በአፋር ክልሎች በኩል ወደ ትግራይ ክልል መድረስ መፈቀዱን አስታውሰው በሱዳን በኩል ለሰብአዊ አገልግሎት በሚል መተላለፊያ መስመር ወይም ኮሪደር እንዲከፈት ማስገደድ የኢትዮጵያን ሰላምና ደህንነት ማደፍረስ ነው ሲሉ ገልጸዋል። ኢትዮጵያና ሱዳን ከድንበርና ከህዳሴ ግድብ ጉዳዮች ጋር በተያያዘ በግጭት ውስጥ ያሉ አገራት መሆናቸው የሚታወቅ ነው። የውጭ ጉዳይ ሚኒስቴር ደግሞ ዘስታር የተሰኘ በኬንያ የሚገኝ የዜና ድረገጽ ከፓወር የኢትዮጵያ ጉብኝት ጋር በተያያዘ ያሰፈረውን ጽሑፍ በድረገጹ አጋርቷል። ዘስታር ወሰን መላኩ የተባሉ ኢትዮጵያዊ የፖለቲካ ተንታኝ እንደ ጻፉ ጠቅሶ በድረገጹ ያሰፈረው ጽሑፍ የፓወር ጉብኝት ረሃብን መከላከል ላይ ያተኮረ መሆኑን በማድነቅ ይህ ጉዳይ የኢትዮጵያ መንግስትም አጀንዳ መሆኑን ይጠቅሳል። ነገር ግን በትግራይ የተሟላና ያልተገደበ ሰብአዊ ተደራሽነት እንዲኖር የኢትዮጵያን መንግስት ከመጫን ባለፈ ፓወር መሬት ላይ ያለውን ሁኔታ በተሻለ መልኩ እንዲረዱ ይመክራል። ከሰብአዊ ተደራሽነት ጋር በተያያዘ የሚነሱ ክፍተቶች የግድ ከኢትዮጵያ መንግስት ጋር ብቻ መያያዝ እንደሌለባቸውም ያነሳው ይህ ጽሑፍ በትግራይ ሰብአዊ ተደራሽነት ፈታኝ እንዲሆን ያደረገው ዋነኛው ምክንያት ህወሓት የከፈተው ውጊያ ስለመሆኑ ነው የሚገልጸው። እናም የሳማንታ ፓወር በኢትዮጵያ መንግስት ላይ ብቻ ትኩረት ማድረግ ለችግሩ መፈጠር የህወሓትን ሚና አለመረዳታቸውን ያሳያል ይላል ጽሑፉ። በሌላ በኩል ራሱን የትግራይ መከላከያ በማለት የሚጠራው ኃይል መሪ እንደሆኑ የሚነገርላቸው ጄኔራል ጻድቃን ገብረተንሳይ በአማራና በአፋር ክልሎች በኩል ጥቃት የከፈቱት በኢትዮጵያ መንግስት ላይ ጫና በማሳደር ሁለት ፍላጎቶቻቸውን ለማሳካት መሆኑን ለቢቢሲ ዓለም አቀፍ አቀፍ አገልግሎት ተናግረዋል። ከነዚህም አንዱ ትግራይ የተዘጉባትን በሮች መክፈት፣ ሁለተኛው ደግሞ የተኩስ አቁም ለማድረግ የትግራይ መንግስት ብለው በገለጹት አካል የተቀመጡ ቅድመ ሁኔታዎችን የኢትዮጵያ መንግስት እንዲቀበል ጫና ለማሳደር እንደሆነ ነው የተገለጸው። የኢትዮጵያ መንግስት በሀገር ክህደት ወንጀል ከከሰሳቸው ግለሰቦች አንዱ የሆኑት ጄኔራል ጻድቃን በአሁን ወቅት የሰብአዊ ድጋፍ ወደ ትግራይ እየደረሰ እንዳልሆነም ነው የገለጹት። ወደ ክልሉ ድጋፍ እንዲደርስ አሁን ስልጣን ላይ ካለው የአዲስ አበባ መንግስት ጋር ስምምነት መደረስ አለበት፣ አሊያም የክልሉን መዘጋት በመስበር እርዳታ ወደ ትግራይ እንዲመጣ ማድረግ አለብን ስለማለታቸውም ቢቢሲ በዘገባው አካቷል። የኢትዮጵያ መንግስት በበኩሉ የእርዳታ መስመሮች ለመዘጋታቸው የተናጠል ተኩስ አቁም እርምጃውን ባለመቀበል በአማራና በአፋር ክልሎች ውጊያ ከፍቷል ያለውን ህወሓትን ነው ተጠያቂ ያደረገው። ሆኖም ካለፈው ረቡዕ ጀምሮ የሰብአዊ እርዳታ የጫኑ የጭነት መኪኖች ከአፋር ክልል ወደ ትግራይ ጉዞ መጀመራቸውን አምባሳደር ሬድዋን ከተመድ የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ማርቲን ግሪፊትስ ጋር በተወያዩበት ወቅት መግለጻቸው ይታወሳል። ያም ሆነ ይህ ዩኤስኤአይዲ ከሶስት ቀናት በፊት ባወጣው መግለጫ በመቶ ሺዎች የሚቆጠሩ ሰዎችን ህይወት አደጋ ላይ የሚጥል ረሃብ በትግራይ ሊከሰት እንደሚችል እምነቱን ገልጿል። ሰብአዊ ተደራሽነት በሰፊው ካልተሻሻለና የግጭቱ ተሳታፊዎች የፖለቲካ መፍትሄ ካልተከተሉ ቀድሞውንም አስከፊ የነበረው ሁኔታ የባሰ ይሆናል ሲልም ነው የጠቆመው። ተቋሙ በመግለጫው ዩናይትድ ስቴትስ በኢትዮጵያ የትግራይ ክልል ላለው የሰብአዊ ፍላጎት የሚውል ከ149 ሚሊዮን ዶላር በላይ ተጨማሪ የሰብአዊ እርዳታ በመስጠት ላይ መሆኗንም አንስቷል። ዩናይትድ ስቴትስ ግጭቱ ከተጀመረበት ጊዜ አንስቶ ወደ 637 ሚሊዮን ዶላር የሚጠጋ የሰብአዊ ድጋፍ ለትግራይ ክልል ማድረጓም ነው በመግለጫው የተጠቀሰው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መንግስት የአንድ ወገን የተኩስ ማቆሙን ይፋ ካደረገ በኋላ የትግራይ ክልልን በማስተዳደር ላይ የሚገኘውና ራሱን የትግራይ ክልል መንግስት በሚል የሚጠራው የኢትዮጵያ መንግስት ደግሞ አሸባሪ እያለ የሚጠራው ህወሓት ቀጥሎታል በተባለው ውጊያ ከ200,000 በላይ የአማራ ክልል ነዋሪዎች መፈናቀላቸውን የክልሉ መንግስት አስታወቀ። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ በክልሉ በግጭትና በተፈጥሮ አደጋዎች ምክንያት የተፈናቀሉ ወደ 500,000 ሰዎች የአስቸኳይ ጊዜ ምግብ እርዳታ እንደሚያስፈልጋቸው ለአሜሪካ ድምጽ ተናግረዋል። ችግሩ በተደጋጋሚ ቢገለጽም ዓለም አቀፉ ማህበረሰብ ምንም አይነት ምላሽ አለመስጠቱ እንዳሳዘናቸውም ቃል አቀባዩ ጨምረው ተናግረዋል። አስቴር ምስጋናው አጠር ያለ ዘገባ አላት።
የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ዛሬ ለአሜሪካ ድምጽ እንደተናገሩት የኢትዮጵያ መንግስት የአንድ ወገን የተኩስ አቁም በማወጅ ወታደሮቹን ካስወጣ በኋላም ህወሓት ወደ አማራ ክልል ዘልቆ በመግባት በአዋሳኝ አካባቢዎች ባሉ ቦታዎች ጥቃት ሰንዝሯል። ህወሓት በተቆጣጠረባቸው የአማራ ክልል አካባቢዎች ወጣቱን እየገደለና እየዘረፈ ይገኛልም ሲሉ አክለዋል። ይህንን በመፍራት በተለይ በቆቦና ሌሎች አዋሳኝ አካባቢዎች ከ200,000 በላይ ሰዎች ተፈናቅለዋል ብለዋል።
ከተኩስ አቁሙ በኋላ አማራ ክልልን ከወረረ በኋላ ያለውን ነው እያወራ ያለው። በአሸባሪው ህወሓት ምክንያት በክልላችን ከ200,000 በላይ ተፈናቃዮች አሉ። እነዚህ ተፈናቃዮች አሁን በጣም በችግር ነው የሚገኙት። በአጎራባች ወረዳዎች እና ወደ ተለያየ አካባቢ ሸሽተው ሜዳ ላይ ነው ያሉት። የምንገኝበት ወቅት ደግሞ ክረምት ነው። በእጅጉ ከባድ ጫና ውስጥ ነው ያለ ነው ማለት ነው። በተለይ በራያ አካባቢ ብቻ ያለው ተፈናቃይ ወደ 150,000 ነው የሚደርሰው። በሌላው ግንባርም ደግሞ የተፈናቀሉትን ጨምሮ ወደ 200,000 በላይ ይደርሳሉ። እና በዋናነት ትልቁ ተፈናቃይ ያለው በራያ ግንባር በኩል ስለሆነ ይሄን ዓለም አቀፉ ማህበረሰብ ቦታው ድረስ ሂዶ ማየት ይችላል። እየሆነ ያለው ለዚህ መድረስ መቻል አለበት። በተለይ ድርጊቱን ማውገዝ አለበት። አልቆመም እኮ አሁንም እያፈናቀለ ነው።
አቶ ግዛቸው አያይዘው ማንነትን መሰረት ባደረገ ጥቃትና በተፈጥሮ አደጋ ጭምር የተፈናቀሉ ወደ 500,000 የሚጠጉ ዜጎች በክልሉ እንደሚገኙ አስረድተዋል። ዓለም አቀፉ ማህበረሰብ ግን ለእነዚህ ተፈናቃዮች የአስቸኳይ ጊዜ የምግብ እርዳታ በማቅረቡ ሂደት ምንም አይነት ተሳትፎ እያደረገ አለመሆኑን በመጥቀስ ወቅሰዋል ቃል አቀባዩ።
ይሄ ሁሉ ሲሆን እንግዲህ በራሳችን አቅም እነዚህን ሰዎች የማህበረሰቡ እና ባለን አቅም ለመደገፍ እየሞከርን ያለ ነው። በጣም አንድ ትዝብት ግን ምናልባትም ዓለም አቀፉ ማህበረሰብና አንዳንድ ተቋማት ምን ያህል ነው ለጀስቲስ የሚሰሩት ሚለውን በጣም ግምት ውስጥ የሚያስገባ እና ግልጽ አድሎም ጭምር ያለው እንደሆነ እንረዳው ስለሆነ እኔ ዓለም አቀፉ ማህበረሰብ ይሄን በተገቢው መንገድ መኮንን አለበት።
በሌላ በኩል የህዋት ቃል አቀባይ አቶ ጌታቸው ረዳ ባለፈው ሰሞን በትዊተር ገጻቸው ባሰፈሩት ጽሑፍ የፌደራል መንግስቱንና የአማራ ክልል ባለስልጣናት አመራር ተችተው ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮች ወደ የመጡበት መመለሳችንን እንቀጥላለን ሲሉም አክለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የዛሬ ሰኞ ምሽት ፕሮግራማችንን ነው። ወደ ተከታዩ ዘገባችን እናልፋለን። በአፋር ክልል ዞን 4 አካባቢ ከሳምንት በፊት በተፈጠረው ወታደራዊ ግጭት ከቤት ንብረታቸው የተፈናቀሉ ሰዎች ቁጥር 75,000 እንደደረሰ የክልሉ የአደጋ መከላከልና ምግብ ዋስትና ጽህፈት ቤት አስታወቀ። ችግሩ የሚቀጥል ከሆነና በፍጥነት መቀልበስ ካልተቻለ ከግማሽ ሚሊዮን የሚልቅ የክልሉ ህዝብ ለሰብአዊ ቀውስ ይዳረጋል የሚል ስጋት አለው ጽህፈት ቤቱ። መስፍን አራጌ ተከታዩን ዘገባ አድርሶናል።
በአፋር ክልል ዞን 4 ፈንቲ ራሶ አካባቢ ከህዋት ጋር እየተካሄደ ነው የተባለው ወታደራዊ ግጭት ሳምንት ያለፈው ሲሆን እስካሁን ከ6 ወረዳዎች 75,000 የሚደርሱ ሰዎች መፈናቀላቸውና የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ መሐመድ ሁሴን ለአሜሪካ ድምጽ ሬዲዮ አስረዱት።
ፈንቲ ራሶ ወይም ዞን 4 በተለምዶ የሚባለው ዞን 4 ወረዳ ሙሉ ለሙሉ አንድ ወረዳ በክፍል የተፈናቀለበት ሁኔታ አለ። 6ኛ ደግሞ የጭፍራ ወረዳ ክፍል ቀበሌዎች ደግሞ እንደሆነ የተፈናቃይ ቁጥር ያለበት ወረዳ ነው። በአጠቃላይ 9 የመጠለያ ጣቢያ ላይ ተፈናቃዮች ያሉበት ሁኔታ ነው ያለው።
በቁጥር ከተገለጹት ተፈናቃዮች ባለፈ ግጭቱ ባለባቸው አካባቢዎች ያሉት የክልሉ ነዋሪዎች በምን ይዞታ ላይ እንደሚገኙ ማረጋገጫ አለመገኘቱም እንደሚያሳስበው ነው ጽህፈት ቤቱ የገለጸው።
ጆካው የተቆጣጠረባቸው አካባቢ ያሉ ማህበረሰቦች እስካሁን መንግስት መድረስ አልቻለም። እነሱ ያሉበት ሁኔታ ለማወቅ በጣም ተቸግረናል። ሁለተኛ ደግሞ በየጫካው በየቅሱ ተበትኖ ራሱን ደብቆ የጠፉ ሰዎችም አሉ። በሶስተኛ ደረጃ ደግሞ አምልጠው ወደ መጠለያ ካምፕ መውጣት የቻሉ በርካታ ቁጥር ያለው ማህበረሰብ ከጎዲና ጋሊኮን በሚባል አካባቢ እንዲሁም ድግድጋ በሚባል የቴሩር ቀበሌ ላይ በአውራ በኩል ደግሞ ሲዶ ሐመሊፍና አድኮማ በሚባል አካባቢ ላይ የሰፈሩ እንዲሁም ከውዋና አውራ እንዲሁም ክፍል ጭፍራ ተፈናቀሉ ደግሞ ጭፍራ ከተማ አካባቢ ደግሞ እንዲሁ ተፈናቅለው የሚገኙ ማህበረሰቦች መኖራቸውን ማረጋገጥ ችለናል።
ተደራራቢ በሆነው ሰው ሰራሽና የተፈጥሮ አደጋ ምክንያት በሰብአዊ እርዳታው ላይ ጫና መፈጠሩን ኃላፊው አልደበቁም።
እስካሁን በክልሉ መንግስት በኩል በተለይ እኔ በሚመራው ጽህፈት ቤት በኩል በነበረን አቅም ከአሁን በፊት በተለያየ አደጋ የሚጠቃ ክልል መሆኑ ይታወቃል። የጎርፍም ስጋት፣ የግጭት አሁን የሌላ ከአፈር ሒሳ ጋር የተያዘ ግጭትም አክቲቭ የሆነበት አካባቢ ነበረ። እንዲሁም የድርቅ ችግርም እኛ ጋር የቆየ ስለሆነ በጣም ተደራራቢ የሆነ የተፈጥሮና ሰው ሰራሽ አደጋ ሰለባ የሆኑ ማህበረሰቦች እርዳታ የማናጠርበት ሁኔታ ነበረ። ስለዚህ ጫና በጣም ከፍተኛ የነበረበት ሁኔታ ላይ ተደራቢ ደግሞ ይህንን ችግር ሲከሰት መጋዘን ላይ የነበረን ሪሶርስ በ24 ሰዓት ውስጥ ለመንቀሳቀስ በአቅማችን ሞክረናል። ስለዚህ ለጊዜው እስከ 1,000 ያህል ሰው ለመርዳት የቻልንበት ሁኔታ ነበረ። ይህንን ስለሆነ ደግሞ የፌደራል መንግስት ያለውን ሀብት ተሰርሶ አሁን ለአንድ ለ30,000 የሚሆን ምግብ የላከበት ሁኔታ ነው ያለው። እስክን ለማድረስ ባለበት አካባቢ ላይ ለማድረስ እየተሞከረ ያለበት ሁኔታ አለ።
ለተፈናቃዮቹ ምግብ የማቅረብ ኃላፊነት ያለበት መንግስት ነው የሚሉት አቶ መሐመድ በአካባቢያቸው የሚገኙ ዓለም አቀፍ የግብረሰናይ ድርጅቶች በሰብአዊ ተራድኦ ስራው ላይ እንዲሳተፉ ጥረት እየተደረገ መሆኑን ጠቅሰዋል።
ከአደጋ ስጋት ስራ አመራር ኮሚሽን ጋር በመነጋገር በተለይ በስድስት ወረዳ ላሉት ተፈናቃይ ለ75,000 ተፈናቃይ የዓለም ምግብ ፕሮግራም ምግብ ለሶስት ተከታታይ ወር እንዲያቀርብ የስምምነት አቅጣጫ ተሰጥተው በፌደራል መንግስት በኩል ፈቃድ አግኝተው እኛ ደግሞ ከነሱ ጋር ስምምነት ተፈራርመን ወደ ስራ ተገብተዋል። ትናንት ስራ ጀምሮ ደግሞ ምግብ ማጓጓዝ ጀምረዋል።
አካባቢያቸው የሚገኙት የዓለም አቀፍ ተራድኦ ማህበራት ወይም ደግሞ ድርጅቶች ችግሩ ከደረሰ እንግዲህ ከሳምንት በላይ ከሆነው አልዘገዩም ወይ ምላሽ ለመስጠት?
መዘገየትም ብቻ ሳይሆን አንዳንዴ ከመዘገየት በላይ መገለጽ ተቻለ እሱ ይታያል። ነገር ግን ይህንን ለመቅረፍ ደግሞ ለነሱ ያለውን ነባራዊ ሁኔታ ባለን የጋራ ፎረም መሰረት ሪፖርት በማቅረብ ያለውን ችግር፣ ክፍተት፣ አስቸኳይ የማህበረሰብ ፍላጎት ለይተን ለነሱ የምናደርገው ሁኔታ ነው ያለው። ስለዚህ ሀብትን ከመፈላለግ ሪሶርስን ከማምጣት አንጻር መዘገየቶች በትክክል እየታዩ ነው።
በአካባቢው የሚገኙ ግብረሰናይ ድርጅቶችም ለተፈናቃዮቹ ድጋፍ መጀመራቸው ታውቋል።
ለምሳሌ የአፋር ልማት ማህበር ለአንድ መቶ ለሚሆን ተፈናቃዮች መጠለያ፣ ምግብ ያቀረበት ሁኔታ ነው ያለው። እንዲሁም ተመሳሳይ ደግሞ የአፋር አርብቶ አደር ማህበረሰብ ልማት ማህበር የሚባል አብዳ ተብሎ የሚጠራ ሎካል እንዲሆን ነው። እሱም ደግሞ አቅሙን አንቀሳቅሶ እስካሁን የተወሰኑ መርዳት ስራ የሰራ ነው። በአጠቃላይ ግን መጠለያና የቤት ቁሳቁሱን በተመለከተ የዓለም አቀፍ ግዴታ ያለበት ኦርጋናይዜሽን ፎር ማይግሬሽን የሚባለውን አይኦኤም ኃላፊነት ወስዶ እየሰራ ይገኛል። የዓለም ቀይ መስቀል ማህበር ደግሞ ለ3000 ለሚሆን ቤተሰብ መጠለያና የቤት ቁሳቁስ ለማቅረብ ኃላፊነት ወስዶ ቦታው ድረስ በመሄድ በስራ ጥናት አካሂዷል። አሁን ደግሞ ስካሪ ባለው ለእነዚህ ማህበረሰቦች መጠለያና የቤት ቁሳቁስ የሚያቀርቡበት አቅጣጫ ተሰጥቶ ስምምነት ተፈርሞ እንቅስቃሴ ላይ ናቸው።
ችግሩ የሚቀጥል ከሆነና በፍጥነት መቀልበስ ካልተቻለ ከግማሽ ሚሊዮን የሚልቅ የክልሉ ህዝብ በተመሳሳይ የሰብአዊ ቀውስ ስጋት ውስጥ ይወድቃል ነው ያሉት አቶ መሐመድ። የህወሓት ቃል አቀባይ ጌታቸው ረዳ ሰሞኑን ለአጃንስ ፍራንስ ፕሬስ በሰጡት መግለጫ ከኦሮሚያ ክልል የመጡና አፋር ላይ በነበሩ የኦሮሞ ታጣቂዎች ላይ የተመጠነ ሲሉ የገለጹትን ጥቃት መፈጸማቸውን አምነው ነበር። የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አወል አርባ በበኩላቸው አንዳንድ ሰዎች ወረራ የተፈጸመብን ከኦሮሚያ ክልል የመጡ ሰራዊቶችን በመቀበላችን ነው ብለው ያምናሉ። ይህ ግን ስህተት ነው። እውነቱ እኛን ከኢትዮጵያ በኃይል ለመነጠል ታስቦ የተፈጸመ ነው ማለታቸውን ኤፍፒ ማስነበቡ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ወደ ተከታዩ ዘገባ እናልፋለን። የአማራ በአዲስ አበባና ኦሮሚያ ልዩ ዞን የተለያዩ አካባቢዎች በህገወጥ መንገድ የተከማቸ በርካታ ብረታ ብረት በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀ። የፌዴራል ፖሊስ ኮሚሽን ሰሞኑን እንዳስታወቀው በ17 ቦታዎች በብዙ ሺህ ቶን የሚገመት ብረታ ብረት በህብረተሰቡ ጥቆማ መያዝ መቻሉን ገልጿል። በሌላ በኩልም ይህንን በጥቆማ የተያዘ የፌሮ ብረት ክምችት ሐሰተኛ ማስረጃ በማቅረብና ጉቦ በመስጠት ለማስለቀቅ የሞከሩ ተጠርጣሪዎችን መያዙን የኢትዮጵያ ፌዴራል ፖሊስ ገልጿል። ፀሐይ ዳምጠው ተከታዩን ዘገባ ታስደምጠናለች።
የተከማቸው ብረት የተያዘው በአዲስ አበባ ከተማ በተለምዶ ቡልቡላ፣ ተክለ ሃይማኖትና ሰሜን ማዘጋጃ ተብሎ በሚጠሩ አካባቢዎች እንደዚሁም በሌሎች ቦታዎች በኦሮሚያ ክልል ደግሞ በኦሮሚያ ልዩ ዞን ፍንፍኔ ዙሪያ ሰበታ፣ ወለቴና ዱከም ከተሞች መሆኑን ነው የፌዴራል ፖሊስ ያስታወቀው። የተያዙ ብረታብረት በብዙ ቢሊዮን ብር የሚገመት መሆኑንም አመልክተዋል። አቶ ጄላን አብዲ የኮሚሽኑ ቃል አቀባይ አብራርተዋል።
እንግዲህ እነዚህ ብረቶች ፌሮ አለ፣ ላሜራ አለ፣ የተለያዩ አይነት ብረቶች ናቸው ያሉት። በጣም ትላልቅ ፌሮዎች የድልድይ መስሪያ ሁሉ የሚያገለግሉ ብረቶች አሉ። በርካታ ነው አይነታቸውን። እንግዲህ በባለሙያ ነው መተንተን ያለበት እና ከውጭ በተለይም ያለቀረጥ ለህዝብ መሰረት ልማቶችን ለመስራት ተብሎ በተለይም ከትግራይ አካባቢ በርካታ የግንባታ ጥያቄዎችን አቅርቦ በጉምሩክ በኩል እነዚህም ብረቶች ያለቀረጥ እንዲያስገቡ ተደርጎ በዛ ሁኔታ እንደገባ ነው ፖሊስ አሁን የደረሰበት ማለት ነው።
ፖሊስ ከህዝቡ የደረሱ ጥቆማዎችን መሰረት በማድረግ ከኦሮሚያ ፖሊስ ኮሚሽን እና ከሌሎች የጸጥታ አካላት ጋር በመቀናጀት ሰሞኑን ባደረገው ኦፕሬሽን ብረታ ብረቶቹን በቁጥጥር ስር ማዋሉን አቶ ጄላን ገልጸው በዚህ ህገወጥ ድርጊት ላይ የተሰማሩ ተጠርጣሪዎችንም በመያዝ የምርመራ ስራውን እየሰራ እንደሚገኝ አመልክተዋል።
ባለቤቶቹ ይታወቃሉ፣ ተይዘዋልም፣ በቁጥጥር ስር ውለው ጉዳያቸው እየተጣራ ነው ያለ። እነዚህ ሰዎች ከአሸባሪው ህወሓት ቡድን ጋር አባል የሆኑን ተገርሶበታል። ብረት ብቻ አይደለም የተያዘው፣ ቤታቸውም ሲፈተሽ ከ1.2 ሚሊየን ብር በላይ ቤታቸው ውስጥ ተገኝተዋል። ይሄም ያለ አግባብ በዚህ ባንክ ባወጣው ህግ መሰረት ይህንን የሚያክል ብር ቤት ማስቀመጥ አይቻልም። ይሄም አንድ ሌላ ወንጀል ነው፣ የተደረሰበት ጉዳይ ነው ማለት ነው። በምርመራው
በዚህ የወንጀል ድርጊት ስሙ ከተጠቀሰው ህወሓት ወገን እስካሁን በጉዳዩ ላይ የተሰማ አስተያየት የለም። ሂደቱ ገና ጅምር በመሆኑም የተጠርጣሪዎቹን ጠበቆች ሀሳብ ማካተት አልተቻለም። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ግን የወንጀል ድርጊቱ ሰፊና ከፍተኛ መጠን ባለው ገንዘብ የሚገመት ክምችት ጋር የተያያዘ መሆኑን አመልክተዋል። በአዲስ አበባና በኦሮሚያ ክልል የሃይማኖት ተቋማትን ጨምሮ በ17 መጋዘኖችና በተለያዩ ስፍራዎች ተደብቆ የነበሩ በብዙ ቢሊዮን ብር የሚገመት የብረታ ብረት ክምችት ነው የተገኘው ብለዋል።
ገና አልተተመነም፣ ግን እኛ ባየነው እና ባለሙያዎቹ በሚነግሩን ከአንድ ቦታ ብቻ ያየነው ከአንድ 500 እና እስከ 1000 መኪና በላይ ሊያነሳ የማይችል ቦታ ነው። አንድ በተለይ አንድ ቦታ ላይ ያገኘነው ወለቴ የሚባል አካባቢ የተገኘው፣ ወርቁ ሰፈር አካባቢ የተገኘው፣ እንደገና ደግሞ ቦሌ ቡልቡላ መስጊድ ውስጥም የተገኘው፣ በርካታ መኪኖች እንኳን ሊያነሱት የሚችሉ እዚህ ፒያሳ አካባቢም አንድ የተገኘ ያለ ወደ ሰሜን ሆቴል በላይ ከ17 በላይ ቦታዎች እና መጋዘኖች ውስጥ ነው። እንግዲህ ይሄ ሰፊ ቦታ ወስዶ በሄክታር ቦታውም ሲታይ ህገወጥ ቦታ ነው። እነዚህ በ5 ሄክታር ከ7 ሄክታር አካባቢ ቢደርሱ ቦታዎች ላይ ያረፈ ብረት ትልቅ ብረት ነው። መጠኑን ይሄ ነው ብሎ ለመግለጽ ራሱ አስቸጋሪ ነው።
በሌላ በኩል በቦሌ ክፍለ ከተማ ቡልቡላ አካባቢ ተከማችቶ የነበረው ፌሮ ብረት በሐሰተኛ መረጃ ለማስለቀቅ የሞከሩ ግለሰቦች በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን በማህበራዊ ትስስር ገጹ ገልጸዋል። ኮሚሽኑ እንዳስታወቀው ጉዳዩ ባለፈው ሳምንት በቦሌ ክፍለ ከተማ ቡልቡላ መስጂድ ቅጥር ግቢ ውስጥ በህገ ወጥ መንገድ ተከማችቶ በፖሊስ ቁጥጥር ስር የዋለውን እና በምርመራ ሂደት ላይ ያለውን በብዙ ቢሊየን ብር የሚገመት የፌሮ ብረት ይመለከታል። ኮሚሽኑ እንደጠቀሰው ተጠርጣሪዎቹ ህጋዊነቱ ስለተረጋገጠ በቦታው የሚገኝ የፖሊስ ጥበቃ ተነስቶላቸው ወደ ፈለጉበት ማንቀሳቀስ እንዲችሉ ፈቅደናል የሚል ደብዳቤ ከብሔራዊ መረጃና ደህንነት አገልግሎት የተጻፈ በማስመሰል ሐሰተኛ ደብዳቤ አዘጋጅቶ በመያዝና ጉቦ ለመስጠት የሚውል ገንዘብም ባንክ በማስገባት እንደዚሁም በቼክ አዘጋጅቶ ብረቱን በአምስት ተሽከርካሪ ጭነው ሊወጡ ሞክረዋል። ሆኖም በኢትዮጵያ ፌዴራል ፖሊስ፣ በአዲስ አበባ ፖሊስ እና በፋይናንስ ኢንተለጀንስ ጠንካራ ክትትል በወንጀሉ የተሳተፉት ግለሰቦች በቁጥጥር ስር ውለዋል ብለዋል የፌዴራል ፖሊስ መግለጫ። እንደ ፌዴራል ፖሊስ መግለጫ በቁጥጥር ስር የዋሉት አቶ ደንበላሽ አድማስ ታምር፣ አቶ እምሩ ከበደ ሀጎስ ወይም ሀብቶም፣ ወይዘሮ ዳግማዊት መስፍን የተባሉ ተጠርጣሪዎች ናቸው። ባለፈው ሳምንት የተያዘው ብረት ባለቤት ነኝ ከሚለው አቶ ከልካይ ከሚባልና አሜሪካን ሀገር ነዋሪ ከሆነው ግለሰብ ጋር ሶስቱ ግለሰቦች የጥቅም ትስስር መፍጠራቸውን በማስረጃነት መያዙንም ፖሊስ አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባ እንለፍ። የአፋርና ሶማሌ ክልሎች ከሚወዛገቡባቸው 3 ቀበሌዎች አንዷ በሆነችው ገዳማይቱ ወይም ገር በኢሴ ከተማ በነዋሪዎች ላይ እየደረሰ ያለው የህይወት መጥፋት፣ ንብረት መውደምና መፈናቀል እንደሚያሳስበው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። አዲስ ቸኮል ዝርዝር አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ባወጣው መግለጫ የአፋርና ሶማሌ ክልሎች ከሚወዛገቡባቸው 3 ቀበሌዎች አንዷ በሆነችው ገዳማይት ወይም ገርበኢሴ ከተማ በነዋሪዎች ላይ እየደረሰ ነው ያለው የህይወት መጥፋት፣ ንብረት መውደምና መፈናቀል እንደሚያሳስበው ገልጿል። ኮሚሽኑ በመግለጫው በግጭቱ ምክንያት የሞቱትና ጉዳት የደረሰባቸውን ሰዎች ቁጥር እንዲሁም የደረሰባቸውን የንብረት ውድመት መጠን ላይ ያለው መረጃ ውስን እንደሆነ ገልጾ ለዚህም የጸጥታው ሁኔታ ወደ ነበረበት ባለመመለሱ እንደሆነ አስታውቋል። ጥቃት የደረሰባቸውና የተፈናቀሉ ሰዎችን በስፍራው ተገኝተው የጎበኙት የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ መሐመድ ሮብሌ ለአሜሪካ ድምጽ በሰጡት ቃል የገዳማይት ወይም ገርበኢሴ ከተማ በአሁኑ ሰዓት በአፋር ክልል ልዩ ኃይሎች ስር እንደሆነ ገልጸው የተፈናቀሉ ነዋሪዎችም 3000 አባወራዎች እንደሚሆኑ ተናግረዋል።
ገርበኢሴ ከተማዋ በአፋር እጅ ነው ያለችው፣ በአፋር ልዩ ኃይል እጅ ነው ያለችው። ነዋሪዎቹ የሞቱ የተሰደዱ እና ቆስለው ሐኪም ቤት የተወሰዱ ናቸው። አንድ ነዋሪ የለም።
አሁን ነዋሪዎቹ የት ነው የሚገኙት?
እዛ ነዋሪዎች አሁን ያሉት ኑሊ የምትባል ከተማ፣ ሌላ አንድ ሀርዲን የምትባል ከተማ አለች፣ ቢኬም የተወሰኑ አሉ፣ ኤረር አሉ፣ ድሬዳዋም የተወሰኑ ገብተዋል።
ምን ያህል ይሆናሉ የተፈናቀሉት?
በጣም ብዙ ናቸው። ወደ 3000 አባወራ ናቸው።
ከአካባቢው ተፈናቅለው ወደ ሙሊ ከተማና ወደ ሌሎች ቀበሌዎች የተጠለሉ ሰዎች የሰብአዊ ድጋፍ በአፋጣኝ እንዲቀርብና አቅርቦቱ እንዳይስተጓጉል ጥበቃ እንዲደረግ ጥሪ ያቀረበው የኢትዮጵያ ሰብአዊ መብቶች ኮሚሽን በአካባቢው በተደጋጋሚ የሚያገረሸውን ግጭት ለመፍታት በፌዴራል መንግስት እንዲሁም በአፋርና ሶማሌ ክልሎች ተገቢ ትኩረት ሊሰጠው ይገባል ብለዋል። የሶማሌ ክልል ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊው አቶ መሐመድ ሮብሌም የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ የሚያጠናክር ሀሳብ ነው ያላቸው። በሲቲ ዞን የተለያዩ ወረዳዎችና በድሬዳዋ ጭምር ከሚገኙ የገርበኢሴ ተፈናቃዮች መካከል በተለይ በሙሊና ሀርዲን ቀበሌዎች ለሚገኙ ተፈናቃዮች የሶማሌ ክልልና የክልሉ ነዋሪዎች ልዩ ልዩ ድጋፍ እያደረጉ መሆናቸውን ገልጸው የፌዴራል መንግስትም ለተፈናቃዮች ድጋፍ መስጠት እንዲጀምር ጥሪ አቅርበዋል።
ፌዴራል መንግስት ለህብረተሰቡ ድጋፍ ማድረግ ከቻለ ድጋፍ ቢያደርግ በጣም ጥሩ ነው። ህብረተሰቡ በጣም ተጎድተዋል። እነሱ በጣም ቅርብ የሆኑ ልጆቻቸውን፣ ህጻናት፣ ሴቶች አጥተዋል። በጣም ተጎድተዋል እና ሞራሊም ፊዚካሊም በጣም ተጎድተዋል እና የሚችሉት እርዳታ ወደዛ አካባቢ ቢያደርሱ ወደ ሙሌ ሀርዲን የምትባለው ከተማ እዛ የተሰበሰበው ህብረተሰብ በጣም ብዙ ስለሆነ
ሐምሌ 17 ቀን በገርቤሴ ወይም ገዳማይቱ ከተማ የተፈጸመውን ጥቃት ተከትሎ ለተቃውሞ የወጡ የሲቲ ዞን ነዋሪዎች ከድሬዳዋ ወደ ጅቡቲ የሚወስደውን መንገድና የኢትዮ ጅቡቲ ምድር ባቡር መስመርን ዘግተው የነበረ ሲሆን ሁለቱ መስመሮች ግን ባለፈው አርብ መከፈታቸው ተዘግቦ ነበር። ይህን ተከትሎ የሀገር አቋራጭና ሌሎች አጭር ርቀት ተሽከርካሪዎች ከድሬዳዋ ጅቡቲ እንቅስቃሴ መጀመራቸው የተገለጸ ሲሆን የባቡር መስመሩ ግን መከፈቱና የጎደለው ነገር እንደሌለ በቻይናውያን ኢንጂነሮች ባለፈው ሳምንት ምልከታ የተደረገበት ቢሆንም ድርጅቱ ግን በራሱ ምክንያት እስካሁን ድረስ ጉዞ እንዳልጀመረ የሲቲዞ ምክትል አስተዳዳሪው አቶ አብዲ መሐመድ ለአሜሪካ ድምጽ ገልጸዋል። የአፋርና ሶማሌ ክልሎች በይገባኛል ወደ ተደጋጋሚ ግጭት በገቡባቸው ሶስት ቀበሌዎች ላይ ዘላቂ ሰላም የሚገኝበት መንገድ በተመለከተ ቃላቸውን የሰጡት የሶማሌ ክልል ምክትል ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ ሮብሌ ክልላቸው በአሁኑ ሰዓት ተፈናቃዮች ማረጋጋት ላይ ትኩረት ማድረጉን ገልጸው የአፋር ክልል ግን ለሰላም ዝግጁ አይደለም ሲሉ ይከሳሉ። በጉዳዩ ላይ የአፋር ክልል ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ እያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን በስልክ ከተቀመጡልን አስተያየቶቻችሁ አንዷን መርጠን እናስደምጣችሁ።
ሀሎ ቪኦኤዎች፣ በጣም ደስ ይላል የእናንተ ፕሮግራም። ምንጊዜም ያዳመጥኩ በጣም ነው ደስ የሚለኝ እና ሚዘናችሁ ማን በዜናችሁ በጣም ሚዘናዊ በመሆኑ በጣም ተደስቻለሁ። ቀጥሉበት፣ በርቱ።
አድማጫችን በስልክ ስላደረሱን አስተያየት እጅግ አድርገን እናመሰግናለን። አድማጮቻችን አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችንን 2022059942 የውስጥ መስመር 14 2022059942 የውስጥ መስመር 14 ደውላችሁ አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ አድራሻችን horn@voanews.com ነው። horn@voanews.com በፌስቡክም የውስጥ መልእክት መላኪያ ላይ @voaamharic ብላችሁ ብትልኩልን ይደርሰናል። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እናልፋለን። በዩናይትድ ስቴትስ ዴልታ የተሰኘው የኮቪድ-19 ቫይረስ መስፋፋትን ተከትሎ ባለስልጣናት አዲስ የአፍና የአፍንጫ መሸፈኛ ጭንብል መመሪያ እያስጀመሩ ሲሆን አንዳንድ ቀጣሪዎችና የምግብ ቤቶችም የክትባት ወረቀት ጭምር እየጠየቁ ይገኛሉ። የሚሼል ኮይን ዘገባ ነው። ኤደን ገረመው ታቀርበዋለች።
እጅግ ተላላፊ በሆነው ዴልታ በተሰኘው የኮሮና ቫይረስ አይነት በዩናይትድ ስቴትስ የኮቪድ-19 ቫይረስ ተስፋፍቷል። በሳን ፍራንሲስኮ ከተማ ሁለት ሆስፒታሎች ውስጥ የሚሰሩ ከ200 በላይ የሚሆኑ ተቀጣሪዎች ላይ ቫይረሱ ተገኝቷል። እንደ ኒውዮርክ ታይምስ ዘገባ ከሆነ አብዛኞቹም ሙሉ ለሙሉ ክትባት ወስደዋል። በተመሳሳይ ትላንት ቅዳሜና እሁድም ፍሎሪዳ ግዛት በ24 ሰዓት ጊዜ ውስጥ ከ21,000 በላይ የቫይረሱ ተጠቂዎችን በመመዝገብ ክብረ ወሰን ሰብራለች። የፕሬዝዳንት ጆ ባይደን ዋና የጤና ጉዳዮች አማካሪ የሆኑት ዶክተር አንቶኒ ፋውቺ በዚህ ሳምንት ኤቢሲ የተሰኘው ጣቢያ ላይ በሚተላለፈው ዘዊክ በተሰኘ መሰናዶ ላይ ቀርበው እንዲህ ብለው ነበር።
We are in fact in a very serious public health challenge here.
ከሰው ወደ ሰው ለመተላለፍ ከፍተኛ የሆነ አቅምና ፍጥነት ባለው ቫይረስና በወረርሽኙ ምክንያት እጅግ ከባድ የሆነ የህብረተሰብ ጤና ችግር ገጥሞናል።
ከመቶ ሚሊዮን በላይ የሚሆኑ አሜሪካውያን ባልተከተቡበት ሁኔታ ባለስልጣናት ለቫይረሱ መጨመር ምላሽ ለመስጠት እየተጣጣሩ ነው። ባለፈው ሳምንት ፕሬዝዳንት ጆ ባይደን የመንግስት ተቀጣሪዎች በሙሉ እንዲከተቡ ካልሆነ ግን በግዴታ ምርመራ እንዲያደርጉ እንደሚጠየቁ አስታውቆ ነበር። ይህንን ጉዳይ ታዲያ አንዳንድ የሰራተኛ ማህበራት የሰራተኞችን መብት የተጋፋ ሲሉ አውግዘውታል። በተመሳሳይ የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ማዕከል CDC የተከተቡ ሰዎችን ጨምሮ ሁሉም ሰዎች በቤት ውስጥና የቫይረሱ መተላለፍ ከፍተኛ በሚሆኑባቸው ቦታዎች ሁሉ የአፍና የአፍንጫ መሸፈኛ እንዲያጠልቁ አሳስቧል። በኮንግረስ ውስጥ ተካፋይ የሆኑ የህክምና ባለሙያም የህዝብ ተወካዮች ምክር ቤት ውስጥ ያፍና ያፍንጫ መሸፈኛ ጭንብል እንዲደረግ አስገድደዋል። ይሁንና ጉዳዩ የማይመለከተው ሴኔት ውስጥ ያሉ አንዳንድ ህግ አውጪዎች ሁኔታዎቹን እየተቹ ነው። ኬቨን ማካርቲ የዝቅተኛ ማህበረሰብ መሪና የካሊፎርኒያ ግዛት ሪፐብሊካን ናቸው። በዚህ ዙሪያ እንዲህ ይላሉ።
The CDC has become a political arm of the administration.
የበሽታዎች መከላከልና መቆጣጠር ማዕከል CDC የመንግስት ባለስልጣናት የፖለቲካ ማስፈጸሚያ ሆኗል። የህይወታችንን ሁሉንም ክፍል መቆጣጠር ይፈልጋል።
የማህበረሰብ ጤና ምክሮች ግለሰባዊ ነጻነትን ሊጋፉ ይችላሉ፣ ነገር ግን እነሱን ተግባራዊ አለማድረግ በራሱም የሰዎችን መብት መጋፋት ነው ሲሉ ያስረዳሉ። የዋይት ሃውስ የጤና አማካሪ ዶክተር አንቶኒ ፋውቺ
The fact is if you get infected even if you are without symptoms
እውነታው በቫይረሱ ከተጠቃችሁ ምልክት እንኳን ባይኖርባችሁ ሌሎች ተጋላጭ ለሆኑና ባስከፊ ሁኔታ ሊታመሙ ወደሚችሉ ሰዎች ታስተላልፋላችሁ። ስለዚህ ግለሰቦችን ለቫይረሱ ተጋላጭ በማድረግ መብታቸውን እየጣሳችሁ ነው።
በየጊዜው የመመሪያዎቹ መቀየር የራሱን ሚና ሳይጫወት አልቀረም። እንደ CNN ሪፖርት ከሆነ በዩናይትድ ስቴትስ የተከተቡ ሰዎች ቁጥር ባለፈው ሳምንት ብቻ በ21 ከመቶ ጨምሯል። በቫይረሱ የመጠቃት መጠንም ክትባቱን እንብዛም ባልወሰዱ በአንዳንድ ደቡባዊ የሀገሪቱ ግዛቶች ውስጥ ጨምሯል። ለሚሼል ኩዊንን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች አሁን ወደ ተከታዩ ቅንብር ነው የምናልፈው። የሰኞ ምሽት ጤና በዛሬው የሰኞ ምሽት የጤና መሰናዷችን እየተባባሰ የመጣውን የኮቪድ-19 ወረርሽኝ መዛመትና በተለይ ክትባቱ እንደ ልብ በሚገኝባት ዩናይትድ ስቴትስ የተከሰተውን ሁኔታ ይዳስሳል። ሞያዊ ትንታኔውን የሚሰጡን ዶክተር ገበየው ተፈሪ እዚህ ዋሽንግተን ዲሲ ውስጥ በሚገኙ የተለያዩ የሕክምና አገልግሎት ተቋማት በማገልገል ላይ ያሉ የተላላፊ በሽታዎች ልዩ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምልልሳቸውን የመጀመሪያ ክፍል ይዞ ቀርቧል።
ዶክተር ገበየው ተፈሪ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ አሉላ ለተሰጠኝ እድል።
ዴልታ የተባለው ዘረመሉን የለወጠ የቫይረሱ ዝርያ በስፋት መዛመትና ሙሉ ክትባት የወሰዱ ሰዎች ጭምር እየተጋለጡ ያሉበት ሁኔታ እየተዘገበ ነው፣ በስፋትም እያነጋገረ ነው። እስኪ በአሁኑ ወቅት በዩናይት ስቴትስ እየታየ ያለውን የኮቪድ-19 ወረርሽኝ ይዞታ በተለይም ደግሞ ሰሞንኛውን አዝማሚያ በመመልከት ብንጀምር ምን ይመስላል? በተለያዩ የዩናይት ስቴትስ ከተሞችና ግዛቶች ከፍተኛ ቁጥር ያላቸው ህሙማን እየታዩ መሆኑ ነው እየተዘገበ ያለው ዶክተር ገበየው?
አዎ፣ በጣም ከአሳሳቢነት ደረጃ አልፎ ወደ አስጊ ደረጃ እየደረሰ ነው። መጀመሪያ ይሄ ተመልሶ ወረርሽኙ የታየባቸው ቦታዎች የኮቪድ ክትባት በመስጠት ዝቅተኛ ድርሻ የነበራቸው አካባቢዎች ናቸው። አሁንም ቢሆን ጎላ ያለው ቁጥር የሚመጣው ከነዚህ አካባቢ ነው። ከዛ በተጨማሪ ደግሞ ለኮቪድ ስርጭት መከላከያ ይሆናሉ የሚባሉ በተለይም ማስክ ማድረግና ስብስቦችን መቀነስ የሚቃወሙ ቦታዎች ነው የተነሳው እና በጣም አሁን ቁጥሩ እየገፋ በተለይ 4 ስቴቶች በቀዳሚነት የያዙበት ደረጃ አለ። አንደኛው ፍሎሪዳ ነው፣ ሚዙሪ፣ ኔቫዳ፣ ካሊፎርኒያ። ግን አሁን ሁሉም ቦታ ሪፖርት እየተደረገ ነው እና ቁጥሩ ባልሳሳት ለመጀመሪያ ጊዜ ወደ 200,000 የሚሆን ሰዎች ተገኝቶባቸዋል ተብሎ ሪፖርት ተደርጓል።
መልካም። ከዚሁ በተዛመደ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ክፍለ ግዛት ሳን ፍራንሲስኮ ከተማ በሚገኙ ሁለት ዋና ዋና ሆስፒታሎች ውስጥ የሚሰሩ ከ200 በላይ ሰራተኞች ለኮሮና ቫይረስ መጋለጣቸው በምርመራ መረጋገጡን የኒውዮርክ ታይምስ ጋዜጣ ከትላንት በስቲያ ባወጣው ዘገባው አመልክቷል። ባለፈው ዓመት ወረርሽኙ እጅግ በከፋበት ከቁጥጥር ውጪ ለመሆን ተቃርቦ በነበረበት ወቅት ከታየው ወዲህ ቀደም ብሎ ምርሶ የግዛቶች ሁኔታ እንዳስረዱት ሆስፒታሎች አዲስ በሚጎርፉ ከፍተኛ ቁጥር ባላቸው ህሙማን መጨናነቅ ጀምረዋል። እስኪ ደግሞ በጤና ተቋማቱና በሕክምና ባለሙያዎች ላይ እንደ አዲስ እየፈጠረ ያለውን ጫና ቢያስረዱን።
ይሄ ቀደም ብለህ እንደጠቀስከው አሜሪካ ውስጥ ደጋግሞ የማይጠቀስ አንድ ቁጥር ቢኖር በኮቪድ-19 ምክንያት በመጀመሪያውና ተከትሎ በመጣው ወረርሽኝ ምን ያክል የጤና ሙያተኞች ህይወታቸው እንዳለፈ ነው። እና ነርሶች እና ሐኪሞች ሌሎችንም ጨምሮ ከ1600 በላይ የሚሆኑ ሰዎች ህይወት ያለፈበት ሁኔታ ነው ያለው። እና ብዙ ሰዎች በቫይረሱ እንደተያዙም ይታወቃል። ተስፋ እንግዲህ የተሰጠው ምንድን ነው? መጀመሪያ ክትባቱ ሲመጣ በነበረው ጥረት ምክንያት ቅድሚያ የተሰጠው ለጤና ባለሙያተኞች ለምን በየጊዜው ለዚህ ቫይረስ ለሚጋለጡ ነው። እና የነሱ የክትባት መጠን ከሌሎቹ ሻል ይላል የሚል ካቨሬጁ፣ ግን እንደዛም ሆኖ ያልተከተቡ የጤና ባለሙያተኞች አሉ። ፐርሰንቱም ሲታይ ያን ያክል በአጠቃላይ ሊያስጥል የሚችል ደረጃ አይደለም። እና አሁን ምንድን ነው አንዱ የከፋ ነገር፣ በዚህ በዴልታ የተያዙ ሰዎች ክትባት የወሰዱ ሰዎች ይዟቸው ግን የበሽታ ስሜት ስለሌላቸው አንደኛ፣ ሁለተኛ ክትባትም ስለወሰዱ በቫይረሱ የተያዙ አይመስላቸውም። እና ግን አሁን ቅርብ ጊዜ የወጡ ጥናቶች የሚያሳዩት ምንድን ነው? እነዚህ ሰዎች መልሰው ለሌላ ሰው ማቀበል ወይም ማስተላለፍ እንደሚችሉ ነው። እና የጤና ባለሙያተኞች ተጋላጭ ናቸው። አንደኛ ከሆስፒታል ይጋለጣሉ፣ ሁለተኛ ደግሞ እንደማንም የህብረተሰብ አባል ከህብረተሰቡ ጋር በሚያደርጉ ግንኙነት ይጋለጣሉ። እና ከፍተኛ አስጊ ደረጃ ነው ያለው። ከዛ በላይ እንግዲህ ሆስፒታሎች በበሽተኞች ሲጨናነቁ ስራው ራሱ አድካሚና አእምሮን አካልም ጭንቀት የሚፈጥር ሁኔታ ነው እና በጣም አስከፊ ሁኔታ ነው። አሁን ለየት ያለው ደስ የሚለው ምንድን ነው? እንደ መጀመሪያው ዙር የእነዚህ ፒፒኢ የሚባሉ የመከላከያ አልባሳት ወይ ቁሳቁሶች እጥረት የለም። አሁን መጀመሪያ ግን በጣም አሳሳቢ ነበር።
ዶክተር ገበየው የጸረ ኮቪድ-19 መከላከያ የወሰዱ ሰዎች በአብዛኛው የመያዝ እድላችን አናሳ ነው በሚል በአመዛኙ ጥንቃቄ ማድረግ የተዉ ቢሆንም የጤና ባለስልጣናት ቀደም ሲል የሰጡትን የአፍና የአፍንጫ መሸፈኛ ጭንብል ማድረግ አያስፈልግም የሚለውን አቋማቸውን ግን ቀልብሰው ሙሉ በሙሉ የተከተቡትንም ጭምር እንደ ቀድሞ ሁሉ አሁንም ጥንቃቄ እንዲያደርጉ እየወተወቱ ነው። አንዳንድ ከተሞችም የቀደሙ ድንጋጌዎችን መልሰው በስራ ላይ እያዋሉ ነው። እንደ ምግብ ቤቶች ባሉ ስፍራዎች በቤት ውስጥ ለመስተናገድ የሚገቡ ሰዎች የአፍና አፍንጫ መሸፈኛ ጭንብላቸውን እንዲያደርጉም እየተጠየቀ ነው። ለመሆኑ የዚህ ዴልታ የተሰኘው ዘረመሉን የለወጠ የቫይረስ ዝርያ አሳሳቢነት የቱን ያህል ነው? በተለይም ደግሞ የተከተቡ ሰዎችን ጭምር ለጽኑ ህመም የመዳረግ እድል ይኖረው ይሆን?
በጣም ወሳኝ ጥያቄ ነው። እንግዲህ ክትባቶቹ መጀመሪያ ሲጠኑ ብዙ ህብረተሰቡ በትክክል ለይቶ ያላወቀው ነገር ቢኖር የመጀመሪያው ጥናት ያለው በኮቪድ ቢያዙ ምን ያክል ሰው ይታመማል፣ ምን ያክል ሰው ይሞታል እና ክትባቱን ከወሰዱ ምን ያክሉን ሰው ያስጥላል ነው እንጂ በቫይረሱ ይያዛሉ አይያዙም የሚል ነገር አልነበረም። እንግዲህ ግልጽ በሆነ እና 95% 94% የሚባለው ምንድን ነው? በቫይረሱ ቢያዙ እንኳን ለሞትና ለከፍተኛ ህመም አልተዳረጉም። ያን ያክል ከበሽታ ይከላከላል ነው። እንግዲህ በዛ ተያይዞ ምናልባትም ደግሞ 90% ከቫይረሱ መያዝ ሊያድናቸው ይችል ይሆናል የሚል አለ። እንግዲህ አሁን የምናወራው 100% አይደለም። እንግዲህ 90% 94 95% በቫይረሱ መያዝ ያስጥላል ቢባልም የተወሰነ ፐርሰንት ተጋላጭ ሆኖ በቫይረሱ ሊያዝ ይችላል ክትባቱን ቢወስድም። አንደኛ። ሁለተኛ፣ ክትባቱን የወሰዱ ሰዎች ሁሉም እኩል ምላሽ አይሰጡም ለክትባቱ። ይህንን ደግሞ በጣም ማወቅ አለብን። አንደኛ በእድሜ እድሜያቸው ከ65 በላይ የሆኑ ሰዎች እንደ ማንም የተፈጥሮ ሂደት በቂ የመከላከያ አቅም የላቸውም። ክትባት ቢወስዱም እንደ ጎልማሳው በቂ ምላሽ መስጠት አይችሉም። ስለዚህ ሌላ ጎልማሳ ላይ 94 ቢሆን እነሱ ላይ ወረድ ያለ ይሆናል። ወረድ ሲል ደግሞ ለቫይረሱ ተጋላጭ ይሆናሉ። ሌሎች ደግሞ ምንድን ነው በህመም ምክንያት ህመሙ ራሱ የሰውነት መከላከያ አቅምን የሚያደግም ወይም ደግሞ ለህመሙ የሚወስዱት መድኃኒት የሰውነት መከላከያ አቅምን የሚያደክም ከሆነ እነሱም ክትባት ቢወስዱ በቂ ምላሽ አይሰጡም። እንደውም ጆንስ ሆፕኪንስ የሚባል ሆስፒታል የተጠና ጥናት ካንሰር ያለባቸው ሰዎች የኩላሊት ወይ ጉበት ሌላ ትክ ይወሰዱና ያ የወሰዱትን ኦርጋን ሰውነት እንዳያስወጣው የሚወስዱት መድኃኒት የመከላከያ አቅማቸውን ያሳንሷልና እነሱም ክትባት ሰጥቷቸው ደግነቱ ምንድን ነው? ክትባቱን ሲወስዱ ምንም የተለየ ጉዳት አልታየም። ግን አንዳንዶቹ ዜሮ አንቲባዲ
መከላከያ
አላበጁም። እና እነዚህ ሰዎች አሉ እንግዲህ ክትባቱን ቢወስዱ። ሁለተኛ በህብረተሰቡ ውስጥ የቫይረሱን ስርጭት ለማቆም በቂ የሆነ ሰው መከተብ አለበት። የኮቪድ ስርጭትን ለመግታት በቂ የሚባለው ደግሞ አንዳንዴ 85% ያደርጉታል፣ አንዳንዴ 70% ያደርጉታል። ግን 85% የህብረተሰብ ክፍል እስካልተከተበ ድረስ ስርጭቱ ይቀጥላል።
አድማጮች፣ ከዶክተር ገበየው ተፈሪ ጋር የጀመርነው ቃለ ምልልስ አልተቋጨም። ተከታዩ በሌላ ፕሮግራም ይቀርባል። ሙሉ ቃለ ምልልሳቸውንም በድረገጻችንና በማህበራዊ ሚዲያ ገጾቻችን ላይ እናኖራለን። ለአሁኑ ግን ዶክተር ገበየሁን እናመሰግናለን። አድማጮች፣ ስርጭታችንን እያጠናቀቅን ነው። ከመሰናበታችን በፊት ለሰኞ ምሽት የስፖርት ዘገባ ሀብታሙ ስዩም ለጥቂት ደቂቃዎች አብሯችሁ ይቆያል።
ዛሬ አመሻሹን በተደረጉ ውድድሮች አፍሪካውያን የሩጫው ዘርፍ ገናና መሆናቸውን በጃፓን ቶኪዮ ኦሎምፒክ ላይ ዳግም አሳይተዋል። ኢትዮጵያን በማህደሯ ላይ አንድ የብርና አንድ የነሐስ ሜዳሊያዎችን አክላለች። በወንዶች 3000 ሜትር መሰናክል ውድድር የሞሮኮ ሱፊያን ኤልባካሊ ውድድሩን በ8 ደቂቃ ከ8 ሰከንድ ከ9 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ የወርቅ ሜዳሊያ ለሀገሩ አስገኝተዋል። ኢትዮጵያዊው ለሜቻ ግርማና ኬንያዊው ቤንጃሚን ኪገን በሰከንዶች ልዩነት ተከታትለው በመግባት የብርና ነሐስ ሜዳሊያ ባለቤት ሆኗል። ሌላው በጉጉት የተጠበቀው የሴቶች 5000 ሜትር የፍጻሜ ውድድር ለኔዘርላንድ በምትሮጠው ትውልደ ኢትዮጵያዊት ሲፋን ሐሰን አሸናፊነት ተጠናቋል። የ28 ዓመቷ ሲፋን 12 ከግማሹን ዙር በ14 ደቂቃ ከ38 ሰከንድ ከ38 ማይክሮ ሰከንድ በማጠናቀቅ ኔዘርላንድን ለወርቅ አብቅታለች። በግሏ የመጀመሪያው የኦሎምፒክ ወርቅ ሜዳሊያም ሆኖላታል። ኬንያዊቷ ሄለን ኦብሪ የብር፣ ኢትዮጵያዊቷ ጉዳፍ ጸጋይ የነሐስ ሜዳሊያዎችን በማግኘት የሀገራቸውን የሜዳሊያ ቁጥር ከፍ አድርገዋል። ስማቸውንም በኦሎምፒክ የክብር መዝገብ ላይ አስመዝግበዋል። የቶኪዮ ኦሎምፒክ የሁለተኛ ሳምንት ክንውኖች ተጀምረዋል። ቀልብ ሳቢ ስፖርታዊ ትዕይንቶችም እየታዩ ይገኛሉ። በከፍታ ዝላይ ዘርፍ የተወዳደሩት አንድ ጣሊያናዊና አንድ ኳታራዊ ተወዳዳሪዎች ሁለቱም የወርቅ ሜዳሊያ እንዲሸለሙ ተወስነዋል። ጣሊያናዊው ጂያን ማርኮ ታምቤሪና ኳታራዊ ሙታዝ ባርሲም አሸናፊውን ለመለየት የተቀመጠውን የ2 ሜትር ከ39 ሳንቲሜትር ከፍታ በዝላይ ለማለፍ 3 ጊዜ ሞክረው አልተሳካላቸውም ነበረ። በስተመጨረሻ ዳኞች ተወዳዳሪዎች ከተስማሙ ለሁለቱም የወርቅ ሜዳሊያ መስጠት እንደሚችሉ ነግረዋቸዋል። መስማማታቸውን ያስታወቁት ተወዳዳሪዎች በእንባ የታጀበ ደስታቸውን ሲገልጹም ታይተዋል። በተያያዘ ዜና የቬንዙዌላ ስሉስ ዝላይ ተወዳዳሪ የሆነችው ዩሊማር ሮጃስ ከ26 ዓመት ወዲህ የመጀመሪያ የሆነውን የዓለምም ሆነ የኦሎምፒክ ክብረ ወሰንን በአንድ ቀን አስመዝግባለች። ሮጃስ በመጨረሻ ሙከራዋ 15 ሜትር ከ67 ሴንቲሜትር ለመዝለል ችላለች። የቶኪዮ ኦሎምፒክ መልካም ስፖርታዊ ጨዋነት የታየበት መድረክም ሆኗል። ለዚህ ማሳያ የሚሆኑት በወንዶች 800 ሜትር ሩጫ ተወዳዳሪ የሆኑት የዩናይትድ ስቴትስ ሱ አይዚያ ጆዌት እና የቦትስዋናው ኒጄል አሞስ ናቸው። ለሩብ ፍጻሜ ለማለፍ ውድድራቸውን በሚያደርጉበት ጊዜ ተጠላልፈው ቢወድቁም አንዳቸው ላይ ንዴታቸውን ከመወጣታቸው ይልቅ በወንድማማችነት መንፈስ በመተቃቀፍ ውድድሩን ከሌሎች ተወዳዳሪዎች በ54 ሰከንዶች ዘግይተው ጨርሰውታል። ከውድድሩ በኋላ አሞስ ወደ መጨረሻው ዙር ውድድር እንዲገባ ሲፈቀድለት ጆዌት ግን ከውድድሩ ውጭ ሆኗል። የቶኪዮ ኦሎምፒክ የውዝግብ አፍታዎችንም እያስተናገደ ይገኛል። በግዳጅ ወደ ሀገሬ እንድሳፈር ልደረግ ነው ያለች የቤላሩስ ተወዳዳሪ ክሪስቲና ሲማኖስኪያ አኒዳ በተሰኘው አውሮፕላን ማረፊያ ጣቢያ ወደሚገኘው ፖሊስ ጣቢያ በመሄድ ከለላ አግኝታለች። ፖላንድና ቼክ ሪፐብሊክ ለአትሌቷ ማናቸውንም ድጋፍ ለመስጠት ጥያቄ አቅርበዋል። የአጭር ርቀት ተወዳዳሪዋን የተባበሩት መንግስታት ድርጅት የስደተኞች ተቋም ተወካዮችም እንዳነጋገሯት ተሰምተዋል። አትሌቷ አሰልጣኛዋ በሌሊቱ ወደ ክፍሏ በመሄድ ውድድሯን በማቋረጥ ወደ ሀገሯ እንድትመለስ በበላይ አካል መታዘዟን መናገራቸውንና በግዳጅ በቱርክ አየር መንገድ ሊያሳፍሯት መሞከራቸውንም ተናግራለች። ተጨማሪ ዘገባዎች የተገኙት ከአሶሺየትድ ፕሬስ ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በዝግጅቶቻችን ላይ ያሏችሁን አስተያየት በስልክ ለማስቀመጥ 202-205-9942 በውስጥ መስመር 14 ደውላችሁ በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩልን። ዝግጅቶቻችንን አጠናቀናል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱ ሲያቀናብርልን ቆይቷል። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።